ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በሰሜን ወሎ፣ በወልዲያ፣ በመርሳ፣ በቆቦና በሌሎችም የዞኑ ከተሞች ውጥረቱ እስከ ዛሬ መቀጠሉንና ወጣቶች ከየቤቱ እየተለቀሙ በመታሰር ላይ መሆናቸውን ያነጋገርናቸው ነዋሪዎች ገልጸዋል። ዝርዝሩ በዕለቱ አብይ ርዕስ ተይዟል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ጥር 22 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
ቆንጂት ታዬ ነን። ፕሮግራሙን ብርሃን ኃይሉ ትመራለች። የቴክኒክ መሐንዲሱ ኦድሬስ ሪጅስ ነው። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
በምህጻር ናሳ ተብሎ የሚጠራው የኬንያው ግዙፍ የተቃውሞ ጥምረት ብሔራዊ እምቢባይነት ንቅናቄ የወንጀል ቡድን ነው ሲሉ የሀገር ውስጥ ጉዳዮች ሚኒስቴሩ አስታወቀ። መስሪያ ቤቱ መግለጫውን ያወጣው የናሳው መሪ ራይላ ኦዲንጋ ዛሬ እንደ ፕሬዚደንት ቃለ መሐላ መፈጸማቸውን ተከትሎ ነው። ኦዲንጋ የዛሬውን ቃለ መሐላቸውን በሺዎች በሚቆጠሩ ደጋፊዎች ፊት አደባባይ ላይ የፈጸሙት ያለፈውን ፕሬዝደንታዊ ምርጫ ውጤት አሳውቀው ከምርጫው ከወጡ በኋላ መሆኑ ነው። ሚኒስቴሩ አድራጎቱን በመንግስት ላይ የተፈጸመ ክህደትና አመጻ ነው ሲል ከሷል።
ዩናይትድ ስቴትስ፣ ኖርዌይና ብሪታንያ ደቡብ ሱዳን ውስጥ የሚዋጉት ሁሉም ወገኖች አሁንም በብዙ አስር ሺዎች የሚቆጠሩ ልጆችን ለተዋጊነት መመልመላቸውን መቀጠላቸው ያሳሰባቸው መሆኑን ገልጸዋል። ትሮይካ ሶስቱ በሚል ቅጽል ስም የሚጠሩት ሀገሮች ትናንት ሰኞ ባወጡት መግለጫ የመንግስቱ ኃይሎች በተቀዳሚ ምክትል ፕሬዚደንት ታባን ዴንጋይ የሚመራው አንጃና የሽምቅ ተዋጊው መሪ ሪያክ ማቻር ተዋጊዎች ልጆችን በተዋጊነት በማሰማራትና በመመልመል ተጠያቂ እንደሆኑ አመልክተዋል።
በዓለም አቀፉ የቀይ መስቀል ገለጻ መሰረት ደቡብ የመን ውስጥ በመንግስቱ ኃይሎችና በተገንጣዮች መካከል በተካሄደ ውጊያ በትንሹ 36 ሰዎች ሲገደሉ ሌሎች 200 የሚጠጉ ደግሞ ጉዳት ደርሶባቸዋል። ማይክል ብራውን አጭር ዘገባ አሰናድቷል። ሰሎሞን ክፍሌ ያቀርበዋል።
ፕሬዚዳንት አብድ ራቡ ማንሱር ሃይዲ ተዋጊዎቹን መፈንቅለ መንግስት ለማካሄድ እየሞከሩ ነው ሲሉ ከሰው የተኩስ አቁም እንዲደረግ ጥሪ አስተላልፈዋል። በየመን አሁን ውጊያው እንደገና ተጋግሎ የተቀሰቀሰው ተገንጣዮች ጠቅላይ ሚኒስትሩን አህመድ ኦቤድ ቢን ዳገርን በሙስና ወንጅለው ከስልጣን እንዲባረሩ ያቀረቡትን ጥያቄ ፕሬዚደንት ሃይዲ ውድቅ ካደረጉ በኋላ ነው። ሃይዲን የሚደግፈውና በሳውዲ የሚመራው ህብረ ብሔር ጦር ቃል አቀባይ ይህንኑ አዲስ የተቀሰቀሰ ውጊያ አስመልክቶ ተገንጣዮች ትዕግስት እንዲያሳዩ መንግስትም ተገንጣዮቹ ላቀረቧቸው የፖለቲካና ሶሻል ጥያቄዎች ጆሮ እንዲሰጥ ጥሪ አስተላልፏል። የሁቲ አማጽያን እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም ላይ ዋና ከተማዋን ሰናአን ከተቆጣጠሩ ወዲህ በመላ የመን ትርምስ ይታያል። በዚያም ምክንያት ነው ፕሬዚደንቱ አብድ ራቡ ማንሱር ሃይዲ ወደ ሳውዲ ለመሸሽ የተገደዱት። ሃይዲ አሁንም የሚገኙት ሳውዲ ሲሆን መንግስታቸው የዕለት ተዕለት ተግባሩን የሚያስፈጽመው ከኤደን ከተማ ነው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው የምትገኝበትን አጠቃላይ ሁናቴ የሚዘረዝረውንና የወደፊት አቅጣጫቸውን የሚያመላክቱበትን የመጀመሪያ ንግግራቸውን ዛሬ ማታ ለተወካዮች ምክር ቤቱ ጥምር ጉባኤ ያሰማሉ። ፕሬዚደንቱ ለሀገር ውስጥና ለውጭም ያላቸውንና ገና የተጀመረውን የአውሮፓውያን 2018 ዓ.ም ትልም የሚያዳምጡት በኮንግረሱ አዳራሽ ውስጥ የሚታደሙት እንደራሴዎች ብቻ ሳይሆኑ በግዙፎቹ የቴሌቪዥን መረቦች በቀጥታ በሚተላለፍ ስርጭት የመላው ዓለም ሕዝብም ይከታተለዋል። ትራምፕ ይህንን ንግግራቸውን የሚያደርጉት በሀገሪቱ የግብርና ቀረጥ ሕግ ማሻሻያ ላይ ድል አጎናጽፏቸዋል የተባለ ውሳኔ በምክር ቤቱ ከተላለፈላቸውና ፈርመውም የሀገሪቱ የታክስ ሕግ ባደረጉት ሰሞን ቢሆንም ያለፈው ፕሬዝደንታዊ ዓመታቸው በብዙ ወጀብና ትርምስ የታጀበ እንደነበርም ታዛቢዎች እየተናገሩ ናቸው። ፕሬዚደንት ትራምፕ ባሳለፉት አንድ አመት ለአዲስ ፕሬዚደንት በዩናይትድ ስቴትስ ታሪክ ታይቶ የማይታወቅ እጅግ የወረደ የህዝብ ተቀባይነት ያላቸው ፕሬዚደንት መሆናቸውንም የህዝብ አስተያየት ክትትል አሃዞች ያሳያሉ።
የዩናይትድ ስቴትስ ከሩሲያ ክሬምሊን ቤተ መንግስት ጋር የቅርብ ግንኙነት ያላቸውን 210 ሰዎች ሀብትና የፖለቲካ ግንኙነቶቻቸውን በዝርዝር ይፋ ማድረጓ የጠላት ተግባር ነው ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ሆኖም ሀገራቸው በአፋጣኝ የበቀል እርምጃ ለመውሰድ አትንቀሳቀስም ሲሉ አስረድተዋል። የዩናይትድ ስቴትስ ኮንግረስ ሩሲያ በአምናው ፕሬዝዳንታዊ ምርጫ ጣልቃ በመግባቷ ለመቅጣት ባለፈው ነሐሴ ወር ባጸደቀው ሕግ መሰረት የገንዘብ ሚኒስቴር መዝገቡን ትላንት ሰኞ ይፋ አድርጓል። የዩናይትድ ስቴትስ ፕሬዝዳንት ሕጉን እያመነቱ መፈረማቸው ሲታወስ ትናንት ያስተዳደራቸው ባለስልጣናት በክሬምሊን ላይ አዲስ ማዕቀብ ለመጣል ለጊዜው እቅድ እንደሌለ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኑርት በጽሑፍ ባወጡት መግለጫ ሕጉ ከወዲሁ የሩሲያን ኩባንያዎች እየጎዳ ነው ብለዋል። በርካታ የሩሲያ ባለስልጣናት በሪፖርቱ የተቆጡ ሲሆን ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ግንኙነቶቻችንን ለረጅም ጊዜ የሚመርዝ ነው ብለዋል። ዛሬ ሞስኮ ውስጥ በአንድ የምረጡን ዘመቻ ዝግጅት ላይ ለዘብ ባለ መልኩ የተናገሩት ፕሬዚደንት ፑቲን ዝርዝሩ ይፋ መደረጉ ያሳዘነን ቢሆንም ለጊዜው የበቀል እርምጃ ከመውሰድ እንቆጠባለን ብለዋል።
የፕሬዚደንት ትራምፕ አስተዳደር ከፍተኛ አደጋ የሚደቅኑ ተብለው ከተፈረጁ 11 ሀገሮች ወደ ዩናይትድ ስቴትስ ለመምጣት አመልካቾች ችን ታሪካቸው ላይ ጥልቅ የሆነ ፍተሻ በማድረግ የስደተኛ አቀባበል ፖሊሲውን ሊያጠብቁ መሆኑ ተገልጿል። ባለስልጣናት ይህንኑ ትናንት ይፋ ባደረጉበት ወቅት የትኞቹ ሀገሮች እንደሆኑ ለጋዜጠኞች በዝርዝር ለመናገር ፈቃደኛ ሳይሆኑ ቀርተዋል። ይሁን እንጂ ሀገሮቹ ግብጽ፣ ኢራን፣ ኢራቅ፣ ሊቢያ፣ ማሊ፣ ሰሜን ኮሪያ፣ ሶማሊያ፣ ደቡብ ሱዳን፣ ሱዳንና የመን እንደሆኑ ነው በስፋት ሲዘገብ የቆየው። አንዱ ከፍተኛው አሰራር የሚለየው ከ11ዱ ሀገሮች በሆኑት ስደተኞች ላይ ይበልጡን ጥልቀት ያለው ቃለ መጠይቅ ለአመልካቾች የሚደረግ መሆኑን እንደሆነም ባለስልጣናቱ ገልጸዋል። አብዛኛው የስደተኞች አቀባበል ለውጥ እንደ አውሮፓውያን አቆጣጠር ከፊታችን መጋቢት ወር መጨረሻ ገደማ ስራ ላይ እንደሚውል ነው ከባለስልጣናቱ አንዱ የገለጹት።
ዜናዎቹ በዚህ ይጠቃለላሉ። The Voice of America. ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው።
የምሽቱን ዜናዎች አሰምተናል። ወደ ኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ።
Well, I think for far too long the United States has looked the other way at human rights abuses by the Ethiopian government.
United States በክልሉ ላላት ብሔራዊ ደህንነት ጉዳዮች ዙሪያ ላተኮረ ግንኙነቷ ቅድሚያ በመስጠት ለረጅም ጊዜ በኢትዮጵያ መንግስት የሚፈጸሙትን የሰብአዊ መብት ጥሰቶች አይታ እንዳላየች ስታደርግ ቆይታለች። ያ ፍጹም የተሳሳተ ጉዳይ ነው። በመሆኑም ይሄ ያን ስህተት የማመን የመጀመሪያ እርምጃ ይሆናል።
የዩናይትድ ስቴትስ ምክር ቤት አባል ማይክል ኮፍማን እንድምጽ ነው የሰማነው። በመጽሔቱ ክፍለ ጊዜ ጠብቋቸው። አሁን የምሽቱ አብይ ርዕስ
ንግድና ኢንቨስትመንት ለአህጉሪቱ መጻኢ ዕድል ያለውን አስፈላጊነት እንደሚረዱ የገለጹ የአፍሪካ መሪዎች ለኢንቨስትመንት ምቹ የሆነ ሁኔታ ለመፍጠር የሚያደርጉትን ጥረት እያፋጠኑ መሆኑን ተናግረዋል። በአህጉሪቱ ምቹ የሆኑ ንግድና ኢንቨስትመንት ፖሊሲዎች እንዲኖሩ ለማስቻል እየሰራ መሆኑን የገለጸው ደግሞ የዩናይትድ ስቴትስ ኩባንያዎች ማህበር የሆነው የንግድ ተቋማት ምክር ቤት በአፍሪካ ጉዳይ ወይም ኮርፖሬት ካውንስል ኦን አፍሪካ የተሰኘው ተቋም ነው። ተቋሙ ከተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ጋር በመሆን ያዘጋጀውን የውይይት መድረክ መክፈቻ የተከታተለው እስክንድር ፍሬው ቀጣዩን ዘገባ ልኳል።
ልዩ ልዩ የዩናይትድ ስቴትስ ኩባንያዎችን በአባልነት የያዘው ማህበር ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር ያዘጋጀው መድረክ ነው ዛሬ የተካሄደው። የንግድ ተቋማት ምክር ቤት በአፍሪካ ጉዳይ ወይም ኮርፖሬት ካውንስል ኦን አፍሪካ የተሰኘው የዚህ ማህበር ዓላማም በሃያሉ ሀገር ኩባንያዎችና በአፍሪካ መካከል ትስስር መፍጠር ነው። እነዚህ ኩባንያዎች ወደ አፍሪካ እንዲመጡ የሚያደርግ ምቹ ሁኔታ እንዲኖር ለማስቻል ይሰራል። የምክር ቤቱ ፕሬዝዳንት ፍሎሪ ሊሰር ለተሰብሳቢዎቹ ያብራሩት ይህንን ነው።
Our objective is to have a high-level dialogue between African and US public and private
sector leaders. የአፍሪካና የዩናይትድ ስቴትስ የግልና የመንግስት ዘርፍ መሪዎች ለኢንቨስትመንት አመቺ የሆኑ ፖሊሲዎችን እንደዚሁም የአፍሪካን ኢኮኖሚ የሚያሳድጉ ሌሎች እርምጃዎችን በተመለከተ እንዲወያዩ ከተሻለም እንዲያጸድቋቸው የሚያስችል ከፍተኛ የምክክር መድረክ እንዲኖር ማድረግ ነው። የአፍሪካን አካባቢያዊና ዓለም አቀፍ ንግድ የሚያሳድጉና በተለይም ከአሜሪካ በኩል ወሳኝ በሆኑ ዘርፎች ላይ ኢንቨስትመንት እንዲመጣ ማድረግ ነው ያሉት። በዚህ መድረክ ላይ የአፍሪካ ህብረትና የሀገሪቱ አገራት መሪዎችም ተገኝተዋል። ሀገራቱ የንግድና ኢንቨስትመንትን ወሳኝነት እንደሚረዱ ምቹ ሁኔታዎች እንዲኖሩም እየሰሩ መሆኑን ገልጸዋል። እንደዚህ አይነቱ መድረክ ከፍተኛ ገዛ እንደሚያደርግም ጠቁመዋል። አዲሱ የአፍሪካ ህብረት ሊቀመንበር የሩዋንዳው ፕሬዝዳንት ፖል ካጋሜ ይህንኑን ያንጸባረቁት
Despite the diverse backgrounds I hear consistent
የተለያዩ ሀገራት የተለያየ ታሪክና ተጨባጭ ሁኔታ ቢኖራቸውም የንግዱ ዘርፍ በአፍሪካ የሚኖረው ስኬት ለመጻይ ድላችን ያለውን አስፈላጊነት በተመለከተ ተከታታይ ወይም አንድ አይነት መልእክቶችን ሰማለሁ። በመሆኑም በአፍሪካ የኢኮኖሚ ኮሚሽንና በአጋሮቹ የተጀመረውን ጥረት አደንቃለሁ። የንግዱ ማህበረሰብ መሪዎች በዚህ ውይይት ለማሳተፍ ላደረጉት ጥረት አፍሪካ ህብረትንና ሌሎችንም ይህ ለረጅም ጊዜ ሲጠበቅ የነበረ ነው። ከመሪዎች ጉባኤ ጎን ለጎን የሚካሄድ መደበኛ ተግባር ሆኖ እንደሚቀጥልም ተስፋ አድርጋለሁ ነው ያሉት። በሀገራቸውና በዩናይትድ ስቴትስ መካከል ያለው የንግድና ኢንቨስትመንት ልውውጥ እያደገ መምጣቱን የተናገሩት ደግሞ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው።
I must take this opportunity to thank the people and government of the United States of America once again.
ይህንን አጋጣሚ የዩናይትድ ስቴትስ ህዝብና መንግስት በአፍሪካ የድገትና የድል ተጠቃሚነት ህግ አጓ በኩል በአጉሪቱ ያለውን የኢኮኖሚ ድገት ለማፋጠን እያደረጉ ላለው ቀጣይነት ያለው ድጋፍ ለማመስገን መጠቀም እፈልጋለሁ። የአፍሪካ ምርቶች ጥሩ ዋጋ እንዲያገኙ ከማስቻሉና የተሻለ ገበያ ከመፍጠሩ በተጨማሪ ፕሮግራሙ በዩናይትድ ስቴትስና አፍሪካ መካከል እየጨመረ ለመጣው የኢኮኖሚ ትስስር አስተዋጽኦ ያደርጋል።
In the case of Ethiopia for instance, the trade volume between our two countries
ከኢትዮጵያ አንጻር ለምሳሌ በሁለቱ ሀገሮቻችን መካከል ያለው የንግድ መጠን በ2016 1.8 ቢሊዮን ዶላር ደርሷል። አሜሪካውያን ኩባንያዎች በኢትዮጵያ ኢንቨስት የሚያደርጉትን ከማሳደግ አንጻር ገና ብዙ የሚቀር ቢሆን እርገቱ ፍጥነት ያሳየ ነው ነው ያሉት። የዩናይትድ ስቴትስ የንግድና ኢንቨስትመንት ተቋማት ስብስብ የሆነው ማህበር በጋራ ያዘጋጀው መድረክ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የተካሄደ የመጀመሪያው ስብሰባ ነው። የፕሬዝዳንቱ አስተዳደር በአፍሪካ ላይ የሚከተለው ፖሊሲ ግልጽ እንዳልሆነ የሚጠቁሙ አፍሪካውያን ድምጾች እየጎሉ በመጡ ማግስት የተካሄደም ነው። እናም ፋይዳውን ይበልጥ የጎላ እንደሚያደርገው የሚያምኑ አልጠፉም። በዩናይትድ ስቴትስ አስተዳደሮች ቢለዋወጡም አገሪቱ በአፍሪካ ላይ የምትከተለው ፖሊሲ ተመሳሳይ ሆኖ መቀጠሉን የሚናገሩም አሉ። በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆኖ ያገለገሉት አቶ ግርማ ብሩ ይህንን ሐሳብ ከሚጋሩት አንዱ ናቸው።
ከቀደመው በብዙ የተቀየረ ነገር አለ በያልገም አሜሪካ ድሮ አፍሪካን ታይ ከነበረበት አይነት እይታ ባሁኑ አስተዳደር ባሁኑ አድሚኒስትሬሽን ተቀይሯል የሚያሰኝ ነገር የለም። ምናልባት ከጊዜ ወደ ጊዜ የሚሰጡ አስተያየቶች የሚሰጡ ንግግሮች ምናልባት ለየት ያሉ ሆነው ይታዩናል እንጂ እንደ ፖሊሲ የተቀየረ ነገር ያለ አይመስልም።
እንግዲህ ኮርፖሬት ካውንስል ኦን አፍሪካ ያዘጋጀው ሰነ ስርዓት ላይ ነው የተገናኘ ነው። የዚህ ተቋም ዋነኛ አላማ ደግሞ የአሜሪካ ተቋማት ወይም ቢዝነሶች አፍሪካ ውስጥ ኢንቨስት እንዲያደርጉ ማድረግ ወይም ማስተሳሰር ነው ሁለቱን። ከኢትዮጵያ አንጻር ምን ያህል አስተሳስሯል ይህ ተቋም? እርሶስ ከሚረዱት ድረስ ባለፉት አመታት የተገኙ ውጤቶች ምንድን ናቸው?
በአሜሪካና በአፍሪካ የእርስ በርስ ግንኙነት ደረጃ ያለው የኢንቨስትመንት እና የቢዝነስ በጣም ብዙ አድጓል የሚባል አይደለም። በአጠቃላይ ሲታይ ምክንያቱም በቢዝነስ ረገድ የአሜሪካ የመጀመሪያ ምርጫ ሀገር ናት አፍሪካ ብሎ ለማለት አስቸጋሪ ነው። ሆኖም ግን ባለፉት የቅርብ አመታት የተወሰኑ የአሜሪካ ኩባንያዎች በዚህ በሲሲኤ አማካይነት ይሁን በሌላ አጋጣሚ ወደ አፍሪካ እየመጡ ነው። ሲሲኤ በዚህ ምን አይነት ሚና ተጫውቷል ለሚለው ከሆነ ከጊዜ ወደ ጊዜ ወደ ኢትዮጵያም ወደ ሌሎች የአፍሪካ ሀገሮችም የቢዝነስ የልዑካን ቡድን ይልካሉ። በዛ አጋጣሚ ብዙዎች አፍሪካን ለመገንዘብ ችለዋል፣ ለሌሎችም ይሄንን መረጃ ሰጥተዋል። ይሄ ድርጅትና ቢዝነስ በሲሲኤ አማካይነት መጥቷል የሚባል የተደመደመ ቁጥር ባይኖር ቢያንስ ሲሲኤ ዋነኛ የአፍሪካና የአሜሪካ ቢዝነሶች ማገናኛ ድልድይ ነው ማለት ይቻላል። አሁን ባንደበት እና እኔ ተቃሚነቱ ነው የሚታየው። ይሄ ደግሞ የኢትዮጵያ ውስጥም ከኢትዮጵያ ውጪ ኢንቨስት ያደረጉትንም አንድ ላይ የሚያጠቃልል ስለሆነ በተለይ ወደፊት አፍሪካ ኢንቨስትመንትን መሳብ ያጠነከረ ሲመጣ ለኢንቨስትመንት ምቹ የሆነ ሲመጣ ይሄ ሜጀር ድልድይ ይሆናል፣ ዋና ማገናኛ መንገድ ይሆናል የሚል እምነት አለኝ።
ዛሬው መድረክ ላይ የኢትዮጵያ፣ የዩጋንዳ፣ የቻድ፣ የሩዋንዳና የአፍሪካ ህብረት መሪዎች እንደዚሁም ሌሎች በርካታ እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ቀጣዩ ለዕለቱ አብይ ርዕስ ተይዞ የነበረ ዘገባ ነው። የፕሮግራም ቅደም ተከተል ለውጥ አድርገናል። በዚህ መሰረት አሁን አብይ ርዕስ ይቀርባል። በሰሜን ወሎ፣ በወልዲያ፣ በመርሳ፣ በቆቦና በሌሎች የዞኑ ከተሞች ውጥረቱ እስከ ዛሬ መቀጠሉንና ወጣቶች ከየቤቱ እየተለቀሙ በመታሰር ላይ መሆናቸውን ያነጋገርናቸው ነዋሪዎች ገልጸዋል። በመርሳ የታሰሩ ይፈቱ የሚል ጥያቄ ያቀረቡ ወጣቶች በአሰቃቂ ሁኔታ በታጣቂዎች መደብደባቸውን የአይን እማኝ ነኝ ያሉ ነዋሪ ተናግረዋል። በከተሞቹ የመንግሥት መሥሪያ ቤቶችም ሆነ ንግድ ቤቶች ተዘግተዋል። የፌዴራል አድማ በታኝና ነዋሪዎች አጋዚ እያሉ የሚጠሯቸው ልዩ ኃይሎች ሕንፃዎቹን እየጠበቁ መሆኑን ይናገራሉ። የመርሳ ከንቲባ ከተማዋን ለማረጋጋት የሀገር ሽማግሌዎች ባሉበት ተነጋግረን ተስማምተን ተለያይተናል ብለዋል። ሽማግሌዎቹ ግን የተስማማነው ነገር የለም ነው የሚሉት። ጽዮን ግርማ ዝርዝሩ አላት።
በሰሜን ወሎ ዞን በወልዲያ፣ በቆቦ፣ በመርሳና በነሱም አቅራቢያ ባሉ ገጠር ከተሞች ግድያ፣ ተቃውሞ፣ ግጭት፣ ቃጠሎ መከሰት ከጀመረና ውጥረት ከነገሰ ዛሬ 11ኛ ቀኑን ይዟል። ተቃውሞውን ከተቀላቀሉት ከተሞች አንዷ መርሳ ከተማ ውስጥ ዛሬ ወጣቶች መደብደባቸውን፣ ስማቸውን እንዳንጠቅስ ድምጻቸውንም እንድንቀይር የጠየቁን አንድ የከተማው ነዋሪ ለአሜሪካ ድምጽ ተናግረዋል። የከተማው የሀገር ሽማግሌዎችና የሃይማኖት አባቶች በርካታ ወጣቶች መታሰራቸውንና ሁኔታውንም ለማስተካከል ወጣቶቹ ከስር እንዲፈቱ በአዳራሽ ውስጥ ተሰብስበው የከተማውን ከንቲባ በማነጋገር ላይ ያሉ በርከት ያሉ ወጣቶች ከውጭ እንደነበሩ ይናገራሉ። በመጨረሻ ወጣቶቹ በፌዴራል አድማ በታኝና በልዩ ኃይል ታጣቂዎች መከበባቸውንም ይገልጻሉ ነዋሪው።
ያ መከላከያ አዛዡ እያነጋገራቸው ነበረ። ሽማግሌዎቹም አሉ እዛው፣ ወጣቶቹም ቁጭ ብለው በስነ ስርዓት ከመንገድ ዳር ላይ እያነጋገረ እያለ አለመግባባት ተፈጠረ አይነት አድርጎ ኃይል ተጠቀሙ ወታደሮቹ። ከዛ ከበው በከፍተኛ ሁኔታ በጭስ ቦምብ አፍነው ዙሪያውን ከበዋቸው ነበር። እነሱም በሚያወያይበት ጊዜ ሌላው ጦር እየከበበ ነበርና መንገድ መሀል ላይ አጣብቀው ኮብልስቶን ድንጋይ ላይ እሳቸውን ሰብስቡ ብለው በእግራቸው ያንበርክተው ከፍተኛ ሁኔታ ነው የደበደቧቸው። አሁን ወስደዋቸዋል። እዚህ የሚቆዩት የተወሰነ እዚሁ አካባቢ ያሉ በትምህርት ቤት አካባቢ ነው የሚባለው። ሌሎቹም ወስደዋቸዋል። ከአሁን ስፓልት መውጣታችን በጣም የሚያስፈራ ነገር ነው። ራሱ ወታደሮች በቃ ዜጋሽ አይመስልሽም። ስታያቸውም በጣም ነው የሚያናድዱሽ። መሳሪያ እያያዛቸው ሁሉ ያስጠላሻል። ምክንያቱም ቀስተው ነው ወደ አንቺ ወድረው ነው የምታያቸው። አንቺንም ሲያዩሽ የውጭ ዜጋ ነው የሚመስሉት። ሰውን በጣም ጠልቷቸዋል በከፍተኛ ሁኔታ። ምክንያቱም አንቺን መቅጣትም ምንም አለ የሚያጠፋ መቅጣት፣ በህግ መጠየቅ እንኳ ቢቀር በስርዓቱ ማሰር፣ ለጊዜው ማቆየት እስኪረጋጋ ድረስ አለ። ግን ሰውየው ዳግመኛ እንዳይነሳ አካለ ስንኩል እንዲሆን አድርጎ ያን ያህል ጉልበት ላይ ሎሚውን መስበር እንደዚህ መምጣት በጣም የሚዘገንን ነገር ነው። ልክ ዜጋሽ አይመስለሽም እንደዛ ሲደበድቡ ሲታይና ችግር ይፈጠራል። ችግር ከተፈጠረ በኋላ ጦር ይመጣል ይደበድባል በቃ ይሄ ደግሞ ነገሮችን ይያባሱ ይሄዳል እንጂ የሞተበት ቤት በተሰራለ የተገደደበት ያዝም አይልም ጓደኛ ዘመድ አዝማድ አለ ያገርሽ ልጅ ይሞታል ዝም አትይም
መርሳ ከተማ ጧት ላይ መረጋጋት ታይቶባት ነበር ያሉት ኒኗሪ ተመልሶ ጉጥረት ሰፈነበት ይላሉ የሀገር ሽማግሌዎቹ ከዚህም በኋላ ተስፋ ሳይቆርጡ ለመነጋገር እየሞከሩ ነበር ብለዋል በውይይቱ ላይ የተሳተፉ ሽማግሌዎችን ያነጋገርን ሲሆን የመርሳ ከተማ ከንቲባን አቶ አዲስ የመለስን ስለውይይቱ ማምሻውን አነጋግሬያቸው ነበር
እኛ ባብዛኛው የንግድ እንቅስቃሴ ውስጥ የገባ የንግድ ድርጅት ባለቤት ስለሆነ የመጀመሪያው የራሳቸውን ድርጅት መክፈት ሰላምን ለመረጋጋት አንዱ ከተማ የሚገልገል ያለበትን አገልግሎት ተገልጋይ የበለጠ ማጠናከር እና ወደ ሙሉ ሰላሙ ለማምጣት የንግድ ድርጅቶች መከፈት አለባቸው የሚል ሀሳብ ነው ተይዞ ነበረው ሌላው የመንግስት ሰራተኛ አገልግሎትም ስራ መጀመር ያለበት ሁኔታ መኪና አገልግሎትን በከተማችን ላይ ቆም ብሎ ስለነበረ ከወደ ሁለቱም አቅጣጫ ስለዚህ ከተማ ላይ ገብቶ አገልግሎት መስጠት አለበት የሚሉትን ነገሮች ነው የሀሳብ ያለው ሌሎቹ ላይ መረታውን ባለው ሁኔታ የከተማችን እየወደመቻለች በየመንገዱ የወደቁት በቃጠሎ ላይ የወደሙ ቤቶችና ለታብሮቶችም ነው የወደቁትን በፍጹም ትክክለም አይደለም አውግዘናል ቃጠሎን በተለይ አስተቃቂ በኢትዮጵያ ደረጃ አስተቃቂ የሆነው ቃጠሎ ድርጊት መፈጸም የለበትም ነበር ከመጀመሪያውም ቀርመን ተዋይተን ስለነበረ በዛው ይት ላይ መሪዎቹ የሃይማኖት አባቶች ጋር የተደረገው ውይይት ከተማነቱ ትንሽ ተጀመረው እና የተካሄደው ድርጊት ትክክል አይደለም የሚል ነገር አውግዘዋል በሰው ላይ በተለይ ሰላም አስከባሪ የሰላሙን ለማስከበር ያደረገው የነበረው እንቅስቃሴ ተወረወረ ቦምብም በጣም ህብረተሰቡ ቁጣ ውስጥ አስገብቷል በዚህ ላይ መሆን ያልተደረገ ድርጊት ተፈጽሟል እና አሁን ባለው ሁኔታ ግን ለዚህ ነገሮች ማስተካከል አለብን የሚል ነገር ነው ይዘው የነበረው ያው ነውጠኞች ምናልባት ከሌላ መልእክት የሚያመጡት የስጋት ሆነ የሚል ነገር ስለሆነ በፍጹም ያለ ስጋት ድርጅትን እከፍታለሁ አገልግሎት እሰጣለሁ በሚል መንገድ ተግባብተን ነው የተለያየ ነው
ሽማግሌዎቹ ካሏቸው ከጠቀሷቸው ነገሮች ውስጥ በከተማ ውስጥ ወጣቶች በብዛት ታስረዋል ከ250 በላይ ወጣቶች ታስረዋል ያሉትን ነገሮች እኛ እናስተካክላለን ልጆቻችንን ግን ይፈቱልን ፍቱልን መክፈቱንም ቢሆን መጀመሪያ ላይ መንግስት መስሪያ ቤቱን ይክፈት የመንግስት መስሪያ ቤት ከተከፈተ በኋላ ነው ንግድ ድርጅቶችን ክፈቱ ልትሉን የሚገባው የሚል ጥያቄዎችን እንዳነሱላችሁ በመጨረሻ ባለመግባባት እንደተሰናበታችሁና እንደውም ወጣቶች ተከበው ባስለቃሽ ጭስ ከዛ በኋላ ከፍተኛ ድብደባ እንደደረሰባቸው ነው የገለጹልን
እሱ እንግዲህ እኛ በተበሙሉ ተግባብተን ሙስሊሞቹ በጁዓ ክርስቲያኖች በጸሎት ነው የተለያየ ነው ጧት ላይ እኛ ገና ወዲያው ይሳን የእስረኞች ፎቶ የሚል ሰልፍ አካሂደው ነበረ ወጣቶች ከዛ ባለው መንገድ ሽማግሌዎቹ ለመገልገል እናጠቀለያ ያለው ነገር ትክክል አላችሁም እኛ በዚህ መንገድ አሁን ይታመጡ ጥያቄ በሚል መንገድ እንትን ብለውታል ግን መጨረሻ ላይ ከዛ በኋላ በጋራ በጥበን የተዋየነው ውይይት በግልጽ ኔጋስ የተዋየነው ነው እንትን የምንለው እየተነጋገርን ያለ ነው ማለት ነው
ስማቸው እንዲጠቀስ ያልፈለጉና በዛሬው ዕለት የሀገር ሽማግሌዎቹ ውይይት ላይ ነበርኩ ያሉ የከተማው አዛውንት ውይይቱ በምን መልኩ እንደተከናወነ ጠይቂያቸው ነበር
ዛሬ የሀገር ሽማግሌና በርጋሮች የሃይማኖት አባት ሁሉም ነክሪ አባቶች ተሰብስበው በዛሬው ዕለት የታሰሩ ሰዎች ፈቱ ምን አቅርበን ነበር አይቻልም አለ ፌደራል መንግስት ነው አራተኛ ከንቲባውን ይዘን ነበር አሁን ይፈቱ አልቻሉም ትሩም እየቀጠለ ነው ሄደው የመንግስት ኃይል ግን በጣም ገብቷል
እንደው እናንተ እንደ ሀገር ሽማግሌ ምን አይነት መፍትሄ ነበር የጠየቃችሁት
የሀገር ሽማግሌማ ኃላፊነትን እንሰድና ልጆቻችንን እንያዝና መክረን እናስገባለን ለቀጣይ የታሰሩትን የሚል ነበር ሀገር ሽማግሌ ያቀረበው
ምን አሏችሁ
ሊቀበሉን አልቻሉም ከንቲባውም መብቴ እኔ አይደለም የፌደራል መንግስት ነው መብቴ አለ ባህዲንም ጥፈት ቤት አላፊውን ጠርተን ነበረ እኛን እንኳን ሌላው ቀርቶ መታወቂያ እየጠየቁን ነው የምንገባው እኛ ልንጠይቅ አንችልም መንገዶች ይከፈቱ ቡና ቤቶች እና ድርጅቶች ይከፈቱ መስሪያ ቤት ጀመር የሚል ነው አቀረቡልን እንዴት አድርገን ተከፍቶ ማን ኃላፊነትን የሚወስደው ወጣቱ በሙሉ በሜዳው ተከስክሷል ይህን ነገር እንዴት እናደርጋለን የሚል አሉና ያው እንግዲህ የፌዴራል መንግስት እርምጃ ወስዳለሁ ብለዋል አሉና እንግዲህ ዝም ብለን ወጣን መፍትሄ አጣን በሙሉ 500 በላይ ህዝብ ተሰብስቦ ነበር አዳራሹ
ንብረት ስለተቃጠለባቸው ሰዎችስ የተነሳ ነገር አለ
ያንንም የሀገር ሽማግሌ የተቃጠሉትንም እናስተዛዝናለን የተቃጠላል ቢያንስ ብዙ ቤቶች ተቃጥለዋል ብዙ ድርጅቶችም እንዲሁ ተቃጥለዋል እነዛንም እናተካካለን ልጆቻችንንም እንቆጣለን። ይሄ ሁሉ ድርጅቱ ቢካተል ሰው ነው ሰውም ይፈራው ሰው ግን ይሞት አይተካም ይሄ ሁሉ ይተካል የሚል አገር ሽማግሌ ማቅረበው ነበር። አሁን እንሰማን አቅጣጫ አላገኘንም ዝም ብለን ተላየነ መንግስት ለምን አይጠይቀንም? የክልሉ የፌደራል ኮሮኔሉ ይመጣ አነጋግረናል ኮሮኔሉም ምን ለማነጋገር ስልጣን አይደለም የሚል አቀረበልን። ወዴ ማንም እንደማን የምናረገው እንጂ ተሰብስበን ጧት የተሰበሰብነው እስከ 7 ሰዓት ድረስ ተሳ እንትን ተለያየነ።
ነዋሪዎችም ሆነ የአገር ሽማግሌዎቹ አሁን እየተወሰደ ያለው እርምጃ ከተማዋን ለማረጋጋትም ሆነ ነገሮችን ወደ ቀደመበት ለመመለስ መፍትሄ አይሆንም ይላሉ። በግልጽ ውይይት ላይ የተመሰረተ ሁሉንም በእኩል መዳኘት የሚችል መፍትሄ ነው የሚያስፈልገንም ባይ ናቸው። በሌላ በኩል በጥምቀት በዓሉ ማግስት በሚከበረው የቃና ዘገሊላ በዓል ክብረ በዓል ላይ በጸጥታ ኃይሎች የተገደሉት ኢትዮጵያውያን ገዳይ ለፍርድ ሊቀርቡ ይገባል በሚል በትላንትናው ዕለት በድጋሚ ተቃውሞ በተቀሰቀሰበት ወልዲያ ከተማም ዛሬ ሁሉም ነገር ዝግ ሆኖ መዋሉን በተመሳሳይ ድምጹን እንድንቀይር የጠየቀ ነዋሪ ገልጾልናል።
በአሁኑ ሰዓት ምንም አይነት ነገር የለም። አብዛኛው ወጣት እየታፈነ እየታሰረ ነው ያለው። የታሰሩበት ቦታም ደግሞ ለመጠየቅ በምንሄድበት ሰዓት አብዛኛው ወጣት የት እንዳሉም ፖሊሳውያን ስጠይቅ የሉም ነው የሚሉት። ማረሚያ ቤት ነው ሲባል የለም ነው የሚባለው እና የት እንደወሰዷቸው አይታወቅም። አብዛኛው ወጣት የሚታሰረው ረብሻ ቀስቃሽ ናቸው፣ ጀማሪ ናቸው በማለት ዝም ብሎ በየቤቱ ይጠራል።
በተቃውሞ እንቅስቃሴ ላይ የነበሩና በአይን ማኝነት ያነጋገርናቸው ነዋሪዎች የሚገልጹልን በከተሞቹ የሚደረጉት ተቃውሞዎች በሙሉ መንግስትን የሚቃወሙ ናቸው። በትላንትናው ዕለት በወልዲያ ከተማ ለተገደሉ ሰዎች የሻማ ማብራት ስነ ስርዓት ለማክበር ከጧቱ 2 ሰዓት በነበረው ፕሮግራም ተቃውሞ ተሰምቶ እንደነበረም ገልጸውልናል። የተቀዳ ድምጽም ልከውልናል። የኢትዮጵያ መንግስት የተቃውሞቹ ምክንያት ለህዝብ ጥያቄ በአግባቡ ምላሽ አለመስጠቱን በመግለጽ ሁኔታዎችን እንደሚያስተካክል ይናገራል። ተቃውሞቹ ግን በየጊዜው እዚህና እዚያ እየተነሱ ናቸው። በዚህም ቁጥሩ በይፋ ያልተነገረ ሰው ህይወት ጠፍቷል፣ የሰዎች አካል ጎድሏል፣ በተጨማሪም የመንግስትና የግለሰቦች ንብረት ወድሟል። ለመንግስት ድጋፍ ይሰጣሉ ያሏቸውን ግለሰቦችና የትግራይ ተወላጆች ቤትና ንብረት መቃጠሉን ያነጋገርናቸው ነዋሪዎች ገልጸዋል። በአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁን ማንነትን መሰረት አድርጎ ጥቃት ይፈጸማል የተባለውን በተመለከተ አነጋግሬያቸው ነበር።
ግጭቶች በተከሰቱበት ቦታ በእያንዳንዱ ግጭቶቹ የህዝብ አይደለም፣ የወልዲያም፣ የቆቦም፣ የመርሳም ህዝቡ አብዛኛው ህዝብ ግራ በመጋባት ጉዳዩ እልባት እንዲያገኝ በመጣር ወይም ደግሞ በመደናገጥ የሚያይበት ሁኔታ ነበር የነበረው። ከዛ ባሻገር ደግሞ ቀንደኛ በመሆን አንዳንድ ተቋማትን ግለሰቦችን አተኩሮ ግጭቱ የብሔር እንዲሆን የተወሰኑ ማንነታቸው ላይ የተመሰረተ ጥቃት ግለሰቦች ላይ እንዲደርስ የሰሩ ለይቶም ሀብት ለማውደም የተሞከረበት መጨረሻ ግን ጉዳዩ እየሰፋ በመጣ ጊዜ ከማንነት አልፎ ሁሉንም የአካባቢውን ህዝብ አመራሩንም ጭምር ሀብቱንም ጭምር ያጠቃ ጉዳት ነው የደረሰው እና ይሄ በማንነት ላይ የተመሰረተ ብሔር ላይ የተመሰረተ ጥቃት የተሰነዘረባቸው ግለሰቦች አሉ። ከዛ ጉዳዩ እየሰፋ በሚመጣበት ጊዜ ደግሞ በርካቶች ንግድ ተቋማትና የአካባቢው ነዋሪዎች ተቋማትን ጨምሮ የመንግስት ተቋማትን ጀምሮ ጥቃት የደረሳለ። በዚህም ምክንያት የተፈናቀሉ አካባቢ ለቀው የሄዱ ጉዳት የደረሰባቸው ሰዎች አሉ። ግን ደግሞ የከተሞቹ ህዝብ ይሄንን እያወገዘ አሁን በየመድረኮቹ በቆቦም በወልዲያም ሰፊ ውይይት እየተደረገ ነው።
በተጨማሪም በተመሳሳይ በቆቦ ከተማ ምንም አይነት እንቅስቃሴ እንደሌለ ነዋሪዎች ገልጸውልናል። በተያያዘም በጎንደር ከተማ ነዋሪ የሆነ አንድ ግለሰብ ዛሬ በጎንደር ዩኒቨርሲቲ ጠዋት በቁርስ ሰዓት ማለት ነው ምግብ እንዳልተመቻቸው የገለጹ ተማሪዎች ተቃውሞ አሰምተው እንደነበርና ታጣቂዎች ገብተው እንዳስቆሙት ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው የምትገኝበትን አጠቃላይ ሁናቴ የሚዘረዝረውንና የወደፊት አቅጣጫቸውን የሚያመላክቱበትን የመጀመሪያ ንግግራቸውን ዛሬ ማታ ለተወካዮች ምክር ቤት ጥምር ጉባኤ ያሰማሉ። ፕሬዚደንቱ ለሀገር ውስጥና ለውጭም ያላቸውንና ገና የተጀመረውን የአውሮፓውያን 2018 ዓ.ም ትልም የሚያዳምጡት ታዲያ በኮንግረሱ አዳራሽ ውስጥ የሚታደሙት እንደራሴዎች ብቻ ሳይሆኑ በግዙፎቹ የቴሌቪዥን መረቦች በቀጥታ በሚተላለፍ ስርጭት የመላው ዓለም ሕዝብ ይከታተለዋል። ትራምፕ ይህንን ንግግራቸውን የሚያደርጉት በሀገሪቱ የግብርና ቀረጥ ሕግ ማሻሻያ ላይ ድል አጎናጽፏቸዋል የተባለው ውሳኔ በምክር ቤቱ ከተላለፈላቸውና ፈርመውም የሀገሪቱ የታክስ ሕግ ባደረጉት ሰሞን ይሁን እንጂ ያለፈው ፕሬዝደንታዊ ዓመታቸው በብዙ ወጀብና ትርምስ የታጀበ እንደነበር ታዛቢዎች እየተናገሩ ነው። ፕሬዝደንት ትራምፕ ባሳለፉት አንድ ዓመት ለአዲስ ፕሬዝደንት በዩናይትድ ስቴትስ ታሪክ ታይቶ የማይታወቅ እጅግ የወረደ የህዝብ ተቀባይነት ያላቸው ፕሬዝደንት መሆናቸውንም የህዝብ አስተያየት ክትትል አሃዞች ያሳያሉ። የቪኦኤው ብሔራዊ ዘጋቢ ጂም መሎን ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርባል።
Mr. Speaker, the President of the United States.
ክቡር አፈ ጉባኤ፣ የዩናይትድ ስቴትስ ፕሬዝደንት።
ይህ የአሜሪካ ዲሞክራሲ ወግና ዘልማድ አካል ነው። ፕሬዝደንቱ ለተወካዮች ምክር ቤቱ የሚያደርጉት ዓመታዊ ንግግር አንድም የቁም ነገር አንድም የትዕይንት ተተካካይ ዋጋ ያላቸውን እሴቶች የያዘ ክንዋኔ ነው። በእርግጥ ሚስተር ትራምፕ በተወካዮች ምክር ቤቱ በኮንግረሱ ጥምር ጉባኤ ፊት ቀርበው ሲናገሩ የዛሬው የመጀመሪያቸው አይሆንም። ባለፈውም ዓመት ተመሳሳይ በሚባል ጊዜ እንዲሁ ተናግረዋል። ያኛው ንግግራቸው ግን በተመረጡ በጥቂት ሳምንታት ውስጥ ያደረጉት ስለነበር የሀገሪቱን አጠቃላይ አቋም የሚተነትን ወይም በአሜሪካው ስሙ ስቴት ኦፍ ዘ ዩኒየን ሊባል የሚችል አልነበረም።
I am here tonight to deliver a message of unity and strength. And it is a message deeply
ዛሬ እዚህ የተገኘሁት የአንድነትና የጥንካሬ መልእክት ለማድረስ ነው። ይህ መልእክት ደግሞ ከጥልቅ ልቤ የፈለቀ ነው።
በዚህ ዓመት ዛሬ ፕሬዚደንቱ ስለ ዩናይትድ ስቴትስ ጠንካራ ምጣኔ ሀብት አጉልተው ይናገራሉ ነው ተብሎ እየተጠበቀ ያለው።
And I will say our country is doing really well. Our economy is perhaps the best it's ever been.
እናም ሀገራችን በእውኑ በጥሩ ሁኔታ ላይ እንደምትገኝ እናገራለሁ። ምጣኔ ሀብታችን ታይቶ በማይታወቅ ሁኔታ የጠነከረ ነው። ሀገሮች ተመልሰው ወደኛ እየጎረፉ ናቸው። የአክሲዮን ገበያዎቻችን ታይቶ የማይታወቅ ጣሪያ ነክተዋል።
ይሁን እንጂ ይህ እያሻቀበ ያለ የአሜሪካ ኢኮኖሚ ጥንካሬ ፕሬዚደንት ዶናልድ ትራምፕ በሕዝብ ውስጥ ያላቸውን ተቀባይነት ለማሳደግ ጉዳይ አልረዳቸውም። በሌላ በኩል ደግሞ ዲሞክራቶቹ በሪፐብሊካኑ ፕሬዚደንት ላይ ያላቋረጡ ወቀሳና ቅዋሚዎች አሏቸው። ግልጽ የሆነ የቅድሚያዎች ሰልፍ የላቸውም ነው የሚሉት የሕግ መወሰኛ ምክር ቤቱ የአናሳዎቹ ሴናተሮች መሪ ቻክ ሹመር።
Our Republican leaders don't want to go ahead on their own. They're afraid of President Trump. They want to know what he'll
Republican መሪዎቻችን ራሳቸውን ችለው መንቀሳቀስ አይፈልጉም። ፕሬዝደንት ትራምፕን ይፈሯቸዋል። ምን እንደሚያደርጉ ማወቅ ይፈልጋሉ። ፕሬዝደንቱ ግን አንዳች የሚነግሯቸው ነገር የለም። ይልቅ ራሳቸውን ችላችሁ ስሩ፣ ራሳችሁ አድርጉት ነው የሚሏቸው። ተሽመድምደናል።
ፕሬዚደንቱ ዛሬ የሚሰጡት ስቴት ኦፍ ዘ ዩኒየን ንግግራቸው የሕዝብን ድጋፍ ለመሸመት እጃቸው ላይ ያለ መልካም አጋጣሚ ነው ብለዋል ሪፐብሊካኑ የአመራር ኢንስቲትዩት ባልደረባ ሞርተን ብላክዌል።
I'm confident things are going to turn around in terms of the poll with respect to the Republican versus
ሪፐብሊካኑ ከዲሞክራቶቹ ባላቸው ፍጥጫ የሕዝቡ የድጋፍ ስሜት እንደሚገለበጥ እርግጠኛ ነኝ። የፕሬዝደንቱ ተቀባይነት ይጨምራል።
ዴሞክራቱ ጂም ኬስለር ደግሞ ትራምፕ የሚጋፈጡት በግልጽ በሚታይ ሁኔታ የተከፋፈለችን ሀገር ነው ይላሉ።
These speeches give you a bit of time to get, you know, reintroduced.
እነዚህ ንግግሮች ከመራጩ ሰው ጋር ራስህን እንደገና ለማስተዋወቅ እድል ይሰጣሉ። ይሁን እንጂ ብዙ ድምጽ ሰጪዎች ስለ ፕሬዝደንቱ ያላቸውን አመለካከት ደምድመው የተቀመጡ ናቸው።
በሌላ ገጽ ደግሞ ሩሲያ ባለፈው ምርጫ ወቅት ጣልቃ ገብታለች ተብሎ የተያዘው ምርመራ በፕሬዝደንት ትራምፕ የአመራር ዓመት ውስጥ የማይለቅ ቅንቅን ሆኖ ከርሟል። ጉዳዩን እንዲያጣሩ የተሰየሙትን ሮበርት ሙለርን ለማባረር ፕሬዝደንቱ ትዕዛዝ ሰጥተው ነበር የሚል መረጃ ሰሞኑን ሽው ብሎ እያነጋገረ ይገኛል። ይሁን እንጂ የዋይት ሃውስ ቤተ መንግሥቱ ነገረ ፈጅ አሻፈረኝ በማለታቸውና ሚለር ከተባረሩ እርሳቸው ስራቸውን እንደሚለቁ ካስፈራሩ በኋላ ትራምፕ ውሳኔያቸውን ማጥፋቸው ተነግሯል። ይህ የሩሲያ ጣልቃ ገብነት ምርመራ ጉዳይ ከዘጠኝ ወራት በኋላ በሚካሄዱት የመካከለኛ ዘመን የእንደራሴዎችና የአካባቢ ሥልጣናት ምርጫዎች ላይ የከበደ ጥላ እንደሚያሳርፍ የብሩኪንግስ ኢንስቲትዩቱ ተንታኝ ጃክ ሁዳክ ይገምታሉ።
The Mueller investigation is a cloud that hangs over this administration's head.
የሙለር ምርመራ በዚህ አስተዳደር አናት ላይ ያለማቋረጥ ያንዣበበ ደመና ነው። መራጮች ደግሞ በመጪው ምርጫ ወቅት ሪፐብሊካን ፓርቲውን የሚያዩበት መነጽር ይሆናል።
ከመጣኔ ሀብት፣ ንግድና ኢሚግሬሽን በተጨማሪ ፕሬዚደንት ትራምፕ በዛሬው የሀገራቸው አጠቃላይ አቋም ማብራሪያ ንግግራቸው ወቅት ሰሜን ኮሪያን፣ ኢራንና አፍጋኒስታንን ጨምሮ በውጪ ፖሊሲ ፈተናዎች ላይም ያተኩራሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ፕሬዚደንት ትራምፕ የዛሬ ምሽቱን የኮንግረስ ንግግራቸውን ከጨረሱ በኋላ የዴሞክራቶቹን ምላሽ የሚሰጡት የማሳቹሴትሱ እንደራሴ የተወካዮች ምክር ቤቱ አባል ጆ በሚል ምህጻር የሚታወቁት ጆዜፍ ፓትሪክ ኬኔዲ ሳልሳዊ ናቸው። የ37 ዓመቱ ወጣት እንደራሴ ጆ ኬኔዲ የምክር ቤቱ አባል ሆነው እያገለገሉ ያሉት ለሶስተኛ ዘመን ሲሆን የዩናይትድ ስቴትስ 35ኛ ፕሬዚደንት ጆን ኤፍ ኬኔዲ እና የሴናተር ኤድዋርድ ኬኔዲ ወንድም ጠቅላይ አቃቢ ሕግ የነበሩት ባቢ ወይም ሮበርት ኤፍ ኬኔዲ የልጅ ልጅ ናቸው። ጆ ኬኔዲ የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴና የሳይንስ የጠፈርና የቴክኖሎጂ ኮሚቴ አባልም ሆነው እያገለገሉ ናቸው።
አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ንግድና ምጣኔ ሀብት ቀጣዩ ፕሮግራም ነው። የአፍሪካ ህብረት ጉባኤ በአዲስ አበባ መካሄዱ ይታወቃል። በዛሬው ዕለት አፍሪካ ከዩናይትድ ስቴትስ ጋር ያላትን የንግድና ምጣኔ ሀብት ትስስር የተመለከተ ውይይት ተካሂዷል። የኢትዮጵያውን ጠቅላይ ሚኒስትር ጨምሮ ሌሎች ሶስት የአፍሪካ መሪዎች በተገኙበት ጉባኤ የንግድና ኢንቨስትመንት ትስስሩን ለማጠናከር አሜሪካ ያላትን ቁርጠኝነት በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር ተናግረዋል። መለስካቸው አማረ ዝርዝሩን ይዟል፣ ትንታኔም አክለንበታል።
በአፍሪካና በዩናይትድ ስቴትስ መካከል ያለውን የንግድና ኢንቨስትመንት ትስስር በይበልጥ የሚጠናከርበትን ብልሃትና መንገዶች ለማፈላለግ የተዘጋጀ እንደሆነ የተነገረለት የአፍሪካ ንግድና ኢንቨስትመንት መድረክ በሸራተን አዲስ ዛሬ ጠዋት ተከፍቷል። በዚህ መድረክ የአፍሪካና የዩናይትድ ስቴትስ የግሉ ዘርፍ የሥራ መሪዎች ከአፍሪካ መንግሥታት መሪዎች፣ ሚኒስትሮችና ከፍተኛ የዩናይትድ ስቴትስ መንግሥት ሹማምንትና የልዩ ልዩ ተቋማት ባልደርሻዎች ተወካዮች ጋር ሐሳባቸውን ይለዋወጣሉ። በዚህ መድረክ ከሚካፈሉት መካከል በአፍሪካ ህብረት የዩናይትድ ስቴትስ መንግሥት አምባሳደር ሜሪ ቤትስ ሊዮናርድ ለጋዜጠኞች አጭር መግለጫ ሰጥተው ነበረ። አምባሳደሯ አገራቸው ከአፍሪካ ህዝብና መንግሥታት ጋር ያላትን ግንኙነት ከፍ ያለ ዋጋ እንደምትሰጠው ገልጸዋል። ዛሬ በተከፈተው በዚህ መድረክም የሚያተኩሩበትን ጉዳይ አብራርተው ነበር።
We're going to be looking today at ways in which the U.S. government and the U.S. private sector can work together to enhance trade and to increase...
ዛሬ የምናተኩረው የዩናይትድ ስቴትስ መንግሥትና የግሉ ዘርፍ እንዲሁም በአፍሪካ መካከል ንግድ የሚጠናከርበትን መንገድና ኢንቨስትመንት የሚጠናከርባቸውን ዘዴዎች በማፈላለግ ላይ ነው። ልንተባበርባቸው የምንችላቸውን መስኮች በመለየት ግባችንን ለመምታት እንተባበራለን።
አፍሪካ ከሌላው ዓለም ጋር ያላትን የንግድና የመዋለ ንዋይ ወይም ኢንቨስትመንት መጠንና አይነት በዝርዝር ለተመለከተው የተዘበራረቀ ስዕል ያለው ይመስላል። የአፍሪካ አጠቃላይ የወጪ ሸቀጥ ዋጋ እንደ አውሮፓ አቆጣጠር በ2012 640 ቢሊዮን የአሜሪካ ዶላር ደርሶ የነበረ ቢሆንም በ2016 ወደ 349 ቢሊዮን ዶላር አሽቆልቁሎ ወርዷል። ይህም አህጉሪቱ በመላው ዓለም በሚከናወነው የወጪ ንግድ ድርሻዋን ከ3.5 በመቶ ወደ 2.2 በመቶ ዝቅ አድርጎታል። ይህ በዓለም አቀፍ ደረጃ የሸቀጦች ዋጋ መውረዱን እንደሚያመለክት መረጃዎች ይጠቁማሉ። ለዚህ መፍትሄው ደግሞ የንግዱ ስብጥር መጨመርና ወደ ፍብረካ ኢንዱስትሪ ወይንም ማኒፋክቸሪንግ ኢንዱስትሪ በፍጥነት መሻገር እንደሆነ የመስኩ ባለሙያዎች ይመክራሉ። አምባሳደር ሜሪ ቤትስ ሊዮናርድ አሜሪካ ከአፍሪካ ጋር ያላትን የንግድ ግንኙነት የገለጹት ደግሞ በዚህ መንገድ ነበር።
I think our economic relations are one way, is one lens through which we can see the importance of Africa to the United States. By the year 2030, one quarter of all workers in the world...
እንደሚመስለኝ አፍሪካ ለዩናይትድ ስቴትስ አስፈላጊ መሆኗን ከመናይባቸው መንገዶች አንዱ የምጣኔ ሀብት ግንኙነታችን ነው። በሚቀጥሉት በደርዘን የሚቆጠሩ አመታት በአለማችን በስራ ላይ ከሚገኘው ሰው ሩቡን የሚይዙት በአለም ሸቀጦቻችንንና ምርቶቻችንን የሚገዙት አፍሪካውያን ደንበኞቻችን ይሆናሉ። ከአፍሪካ ጋር ያለን የንግድ መጠንም እየጨመረ ነው። በ2010 ዓ.ም 17 ቢሊዮን ዶላርስ የነበረው በ2014 ዓ.ም 25 ቢሊዮን ደርሷል። የነዚህ ቁጥሮች እድገትም በዚህ አቅጣጫ እንዲቀጥል እንፈልጋለን።
የዩናይትድ ስቴትስ ብሔራዊ ደህንነት ስትራቴጂ በንግድ አማካይነት ብልጽግናንና ደህንነትን ማጎናጸፍ ዋና ትኩረቱ እንደሆነ አምባሳደሯ አስረድተዋል። አገዋን በመሳሰሉ የመናገጃ ዘርፎችም ሆነ በሌሎች መንገዶች ከዩኤስ አሜሪካ ጋር በኢንቨስትመንትና በንግድ በይበልጥ ለመተሳሰር የአፍሪካ ሀገሮች የበለጠ የሚስቡና የሚያጓጉ እርምጃዎችን ሊወስዱ ይችላሉ ብለዋል። ለማንኛውም ግን አፍሪካንና የዩኤስ አሜሪካን የሚያስተሳስሯቸው ብዙ ጉዳዮች አሉ ሲሉ አስረድተዋል።
Today we're talking about trade and investment, and that's one way in which the United States measures the importance of Africa.
ዛሬ የምንነጋገረው ስለ ንግድና ኢንቨስትመንት ነው። ይህ ዩናይትድ ስቴትስ የአፍሪካን አስፈላጊነት የምትለካበት አንዱ መንገድ ነው። ይሁንና ለትብብራችን ይሄ አንዱ ገጽታ ብቻ ነው። በአንድ ላይ ሆነን የምናከናውናቸው አስፈላጊ ተግባራት መካከል የሰላምና ደህንነት ጥበቃ እንደዚሁም የማህበረሰብ ጤና ጥቂቶቹ ናቸው።
የአፍሪካ ንግድና ኢንቨስትመንት መድረክ የተዘጋጀው ኮርፖሬት ካውንስል ኦን አፍሪካ በተባለ የዩናይትድ ስቴትስ ድርጅትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ትብብር ነው። ኮርፖሬት ካውንስል ኦን አፍሪካ በአፍሪካና በዩናይትድ ስቴትስ መካከል ያለው ንግድና ኢንቨስትመንት እንዲያድግ ትኩረት ሰጥቶ የሚሰራ አሜሪካዊ ግንባር ቀደም የንግድ ማህበር ነው። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
ፖሊሲ መከሮች ወደ ፕግን የሚያረቁ የመንግስት አካላት ለዓለም አቀፍ ድርጅቶች በለማስ የሚንቀሳቀሱ ብዙ ጊዜ በዚህ ዙሪያ ይወያያሉ። በአፍሪካና በአሜሪካ መካከል ያለውን አለመገናኘት የገበያ ሰባጣ በግል ባለሀብቱ ሚና ለማያያዝ ይሞክራሉ። ይሄ ጥሩ ዓላማ ነው፣ ግን መሬት ላይ ያለውን የግል ባለሀብት ኢትዮጵያም እዚህም ያለውን ያሳተፈ አይደለም፣ ከመሬት የተነሳ አይደለም። እና ችግሩ ብዙ ጊዜ ያ ሆኗል። የሚወጣው መመሪያ የሚወጣው የህግ አመቻች ሁኔታ ለምሳሌ በአሜሪካን መንግስት የአፍሪካ ግሮስ ኦፖርቹኒቲ አክት ብለው ያወጡት ለአፍሪካ አምራቾች ነጻ ታክስ በር የከፈቱት እንደታለመው ሊያመጣ አልቻለም። እና በዚህ ዙሪያ በተለይ የአፍሪካዊው አዲስ በአሜሪካን ሀገር እያደገ በአመት እያደገ የሚመጣው የአፍሪካዊው የኢሚግራንት ህብረተሰብ አንደኛ የምርት ፍጆታው ግማሹ ከአፍሪካ በሚመጡ ምርቶች ላይ ነው። ለምሳሌ የኢትዮጵያውን ትውልድ ብትመለከተው አሜሪካ በርበሬ ይመጣል፣ እንጀራ ይገዛል፣ ቅመሞች ይመጣሉ፣ ቂቤ ይመጣል፣ ጀበና ይመጣል። አሁን ያ በትንሹም ቢሆን እያሳደገው መጥቷል። ግን ያንን ከራሱ መጠቀም አልፎ ወደ አሜሪካው ገበያ ላይ ለማስተላለፍ አንዳንድ ችግሮች አሉበት። ችግሩ ምንድን ነው? እዚህ ያለው ገበሬ፣ እዚህ ያለው ነጋዴና ኢትዮጵያ ውስጥ ያለው ነጋዴ በደንብ ያለ መነጋገር፣ አብሮ የሽርክና ስራ አለመስራት። ኢትዮጵያ ያለው የማደግ አቅም የለውም። እዚህ ያለውን በዚህ ሀገር በአሜሪካ ላይ ተቀባይነት ያለውን ምርት እንዴት አድርጎ ሊያሳድግ እንዴት አድርጎ ሊያመርት እንደሚያስፈልገው አያውቀውም። እዚህ ደግሞ ያለው ኢንቨስት የሚያደርግበት የራሱን ኢንቨስት አድርጎ ኢትዮጵያ ውስጥ ያለውን አምራች ጋራ በሽርክና ገንዘቡንም ኢንቨስት እያደረገ ያንን ንግድ ማንቀሳቀስ ካልቻለ አሜሪካኖች የአሜሪካ ቢዝነሶች አፍሪካ ወይም ኢትዮጵያ ወይም አፍሪካ ሄደው ሊሰሩ መጀመሪያ የሚያምኑት በአሜሪካና በኢትዮጵያ ውስጥ እና በአፍሪካ ውስጥ ስላለው ገበያ የሚያውቁት በጣም የተሳሳተ መረጃ ነው ያለው። አፍሪካን እንደ ምንም ዋጋ እንደሌላት ነው የሚገነዘቡት። ገንዘባቸውን እዛ ላይ ኢንቨስት ማድረግ አይፈልጉም። ጓደኛም ደግሞ ካላገኙ ፓርትነር ምንትናቸውን ሪስካቸውን ሚኒማይዝ የሚያደርግላቸው የሚያሳንስላቸው አገሩን የሚያውቀው ሊሰራ የሚችል ሊቀላጠር ያንን ፓርትነርሽርክና አካል መሰረቱ የአሜሪካን ነጋዴዎች በአፍሪካና በኢትዮጵያ ላይ ገንዘባቸውን ሙሉ ለሙሉ ለማፍሰስ
ይቆጣባሉ። ፈተናዎቹ ብዙ ናቸው። እንግዲህ ያለ መገናኛቱና የመረጃ ክፍተቱ እንዳለ ሆኖ የገበያ ተወዳዳሪነትን መጨመር ያስፈልጋል። ጥራትና ደረጃ እንደዚሁም ደግሞ በሰዓቱ የማቅረብና እዚህ ያለው ዩናይትድ ስቴትስ ያለውን የጥራትና ደረጃን አውቆ በዛ ምርትን ማቅረብ አልፎም የገበያ ስርዓቱን መገንዘብ ያስፈልጋል። እዚህ ላይ በውጭ የምትኖሩ ኢትዮጵያውያን ይሄንን ታውቃላችሁና እንዴት ነው በሀገር ውስጥ ካሉ እንደዚሁም ደግሞ ከሌሎች ኢንቨስተሮች ጋር ተባብሮ መስራት የሚቻለው?
በጣም ይቻላል። እንደውም አንድ ወደዚህ ያንን ከመመለስ አይመስል አንድ መረጃ ልስጥ። አሁን በኢትዮጵያኖች የሱቅ መድረክ ላይ ገበያ ላይ ሄደህ ሽምብራዎቹን፣ ክኮቹን፣ ምስሮቹን ብታያቸው ከኢትዮጵያ የመጣው ጥራት የለውም ኮንሲስተንሲ የለውም ብለው ስለሚያምኑና ጥራቱን ስለሚያውቁት ነው የሚገዙት ከህንድና ከተርኪ ሆኗል። መልሱ መሆን ያለበት የኢትዮጵያ ውስጥ ያሉትን ነጋዴዎችና እዚህ ያሉትን ነጋዴዎች በጥቅም ጥቅሙ በጣም ትልቅ ነው። ሁለቱንም ይጠቅማል። ምክንያቱም ብዙ ምርት ገንዘቡ እዚህ ሽያጩ ላይ ነው። ቫሊዩ አድ ይሉታል። እንግዲህ ለምሳሌ ቡናችን በኪሎ 1 ብር ከኢትዮጵያ ከወጣ እዚህ አሜሪካ ኮፊ ሾፕ ውስጥ ሄደህ ስትገዛው 16 ብር 17 ብር ነው የምትገዛው። ለገበያተኛው የሚያቀርበው ነጋዴ ነው ገንዘቡን ብዙውን ገንዘብ የሚይዘው እና ኢትዮጵያ ውስጥ ያለው አቅራቢና እዚህ ያለው ኢትዮጵያዊ ቢዝነስ ቢገናኙ በህብረት ሊቆጣጠሩት የሚችሉት የዋጋ እንትን አብዛኛው ይሆናል። ያለ ሁሉም በቂ እንትን አለው። ግን ያ ሊሆን ሁለቱ እስካሁን አልተገናኙ፣ ሁለቱ እስካሁን አብረው አይሰሩም። ክፍተት አለ፣ ትልቅ ክፍተት አለ እና ያንን የሚሰብር ብዙ ጊዜ በሀገር ደረጃ ነው ወይ በድርጅቶች ነው እንደዚህ አይነት ነገር የሚሰራው ወይ ለምሳሌ በቻምበር ኦፍ ኮመርሶች ነው እንደዚህ አይነት ስብሰባዎች ውይይቶች ሁለቱን ለማገናኘት ማለት ነው። ያንን እንኳን የሚሰራ አቅም የለም፣ ፕራይቬት ሴክተር የለም። እና አንዱ ክፍተት እሱ ይመስለኛል። ያንን መስራት የሚችሉት በቻምበር ኦፍ ኮመርስ በአፍሪካን ዩኒየን አሁን እንዳልከው ላይ ያሉት ናቸው የሚነጋገሩት። እና ከመሬት አይወርድም። ከመሬት ካለው ተጨባጭ ሁኔታ ጋር አልተገናዘበም። አግዋ ሲሰራ ለምሳሌ ከላይ ነው አግዋ የመጣው። አግዋ እስካሁን ምንትኑን ህልሙን አልመጣም።
በጣም ነው የምናመሰግነው ጥበቡ አሰፋ። ብለስድ ኮፊ በረካ ቡና የሚባል ድርጅት መስርቶ በአፍሪካ በተለይ በኢትዮጵያና በዩናይትድ ስቴትስ የገበያ ስርጭትን ለማቀላጠፍ ይሰራል። አመሰግናለሁኝ ጥበቡ ለሰጠ።
በጣም አመሰግናለሁ።
የማክሰኞ ምሽት ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ አሁን ቀደም ሲል በቅንጫቢ ያሰማናችሁ ዘገባ ተዘጋጅቷል። በኢትዮጵያ የሰብአዊ መብቶች እንዲከበሩ ግፊት ለማድረግ በሚል ባለፈው ዓመት በየካቲት ወር መጀመሪያ ላይ ለዩናይትድ ስቴትስ ምክር ቤት የቀረበ ረቂቅ ሕግ ቀጣይ ሂደት ዙሪያ የተካሄደ ጋዜጣዊ ጉባኤ ነው የቀጣዩ ዘገባ መነሻ። በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ HR 128 የሚል መጠሪያ የተሰጠው ይህ ረቂቅ ሕግ ወደ ሙሉ ምክር ቤቱ የሚተላለፍና ሊጸድቅ የሚችል መሆኑ ነው በምክር ቤቱ የብዙሃኑ ፓርቲ ተጠሪ በተገኙበት በተካሄደው ጋዜጣዊ ጉባኤ የተገለጸው። የትናንቱን የምክር ቤት አባላቱን ጉባኤ ያስተባበሩትን የምክር ቤት አባል ያነጋግራቸው አሉላ ከበደ ተከታዩን አጠናቅረዋል።
በኢትዮጵያ ተፈጽመዋልና እየተፈጸሙ ናቸው የሚሏቸውን የመብት ጥሰቶች የሚያወግዘው ባለፈው ዓመት በየካቲት ወር መጀመሪያ በምክር ቤቱ የውጭ ጉዳዮች ኮሚቴ አባል በኒው ጀርሲው ሪፐብሊካን ክሪስቶፈር ኤች ስሚዝ አርቃቂነት የቀረበው ይህ የሕግ ረቂቅ በኢትዮጵያ የዜጎችን ሰብአዊ መብት ከበሬታ ለማረጋገጥና ብሎም ሁሉን አቀፍ አስተዳደር መፈጠር የታለመ መሆኑን ይዘረዝራል። ኮንግሬስማን ማይክል ሃዋርድ ኮፍማን በዩናይትድ ስቴትስ ተወካዮች ምክር ቤት የኮሎራዶ ክፍለ ግዛት 6ኛ የምክር ቤታዊ ክልል ተወካይ ናቸው። ረቂቅ ሕጉ ያለበትን ሁኔታ እንዲያስረዱ ለቀረበላቸው ጥያቄ በሰጡት መልስ ከምክር ቤቱ አመራር አባላት ጋር ባደረግናቸው በኢትዮጵያ የሰብአዊ መብትና አስተዳደር ጉዳዮች ያሉትን አማራጮች ለማየት ከሚያስችለን ስምምነት ላይ ደርሰናል ይላሉ።
Well, I think we've certainly reached an agreement with Majority Leader's office. There was an Ethiopian...
በምክር ቤቱ ከብዙሃኑ ፓርቲ ሊቀመንበር ኬቨን ማካርቲ ጽህፈት ቤት ጋር ጠንካራ ስምምነት ላይ ደርሰናል። የኢትዮጵያ መንግስት የዜጎቹን ሰብአዊ መብት መከበሩን የሚሉትና ሌሎች ጥያቄዎች መመለሳቸውን በተመለከተ የጊዜ ገደብ ውስጥ እንዲያረጋግጡ እንዲሁም የተቀመጡት ግቦች ዳር መድረሳቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽን አባላት ተገኝተው በተጨባጭ መሟላታቸውን እንዲያረጋግጡ የሚሉትን ከተለያዩ የሀገሪቱ ወደ ዋሽንግተን ዲሲ ከመጡ ምክር ቤቱ አመራር አባላት ጋር ባደረግናቸው ውይይት ደርሰናል።
የኢትዮጵያ መንግስት እስረኞችን እየፈታ ነው፣ አንዳንድ መሻሻሎችን እያደረገ ነው። እናም በረቂቁ ላይ ድምጽ ከመሰጠቱና ከመጽደቁ አስቀድሞ ነገሮች ወደሚፈለገው አቅጣጫ ይወሰዳሉ የሚል ነገርም ተነስተዋል። በርግጥም በዚያ ግምት አለስማማም ይላሉ። ከሆነም ግን የምናየው ነው፣ ካልሆነም ወደ ረቂቁ ሆን መሆንና ተፈጻሚነት እናመራለን የሚሉት ኮንግረስማን ኮፍማን ለሁሉም የጊዜው ገደብ እየተጠነ መሆኑን ተናግረዋል። ሁኔታዎች ተስፋ እንደጣለባቸው ባይዙና ወደ ህጉ ረቂቅ እውነነት የሚከድ ቢሆን በርግጥ ህጉ ምን ተፈጻሚነት ያስገኘውን በሚል ለተነሳላቸው ጥያቄ ሲመልሱም
Well, I think for far too long the United States has looked the other way at human rights abuses.
United States በክልሉ ላላት የብሔራዊ ደህንነት ጉዳዮች ዙሪያ ላተኮረ ግንኙነቷ ቅድሚያ በመስጠት ለረጅም ጊዜ በኢትዮጵያ መንግስት የሚፈጸሙትን የሰብአዊ መብት ጥሰቶች አይታ እንዳላየች ስታደርግ ቆይታለች። ያ ፍጹም የተሳሳተ ነገር ነው። በመሆኑም ይሄ ያን ስህተት የማመን የመጀመሪያ እርምጃ ነው። የኢትዮጵያ መንግስት በገዛ ዜጎቹ ላይ የሚፈጽመው የሰብአዊ መብት ጥሰት ፈጽሞ ተቀባይነት የለውም።
የመቶ ሚሊዮን ህዝብ መኖሪያ የሆነችውና በአፍሪካ ቀንድ ዋነኛዋ ዩናይትድ ስቴትስ አጋር ኢትዮጵያ የፖለቲካ ቀውስ ውስጥ መሆኗ እየተዘገበ ነው። ለመሆኑ ያቺ ሀገር ቀውሱ ተባብሶ የከፉ ሁኔታዎች ውስጥ እንዳትወድቅ የዩናይትድ ስቴትስ ምክር ቤት ሊወስዳቸው የሚችላቸው እርምጃዎች ይኖር ይሆን? ኮፍማን ይመልሳሉ።
Well, I think what we want is for the country not to fall into chaos.
ያን ዳሁን ነው የምንጥረው። ቀውስ በተንሰራፋበት የሚሆነውን እናውቃለን። እርግጥ ነው የኢትዮጵያ መንግስት የገዛ ዜጎቹ ላይ ሽብር እየፈጸመ ነው። መንግስት አልባነት ሊፈጸም የሚችልበት ሁኔታ በኢራቅ ይሁን በሊቢያ ያደረገው ያሸባሪዎች መፈልፈያ መሆን ነው። የኢትዮጵያ መንግስት ሁኔታዎችን መለወጥ አለበት። የዚህ ረቂቅ ህግ መመሪያም ሆነ በሌላው እየሰራን ያለነው ይህ እንዳይሆን ነው። ያን ለመከላከል ነው።
ኮንግረስማን ኮፍማን እርሳቸው የሚወክሏቸውን ጨምሮ በትውልድ አገራቸው ዲሞክራሲያዊ ለውጥ ለማምጣት አብረዋቸው የሚሰሩ መኖራቸውን ተናግረዋል። አድማጮች፣ ጋዜጣዊ ጉባኤውን መነሻ በማድረግ ከኢትዮጵያውያን አሜሪካውያኑ ተወካዮች ጋር የተደረገ ቃለ ምልልስ በነገው ምሽት ይዘን እንቀርባለን።
አመሰግናለን አሉላ። አሁን ወደ ምሽቱ መደበኛ ፕሮግራም ስንሸጋገር ሐኪሞን ይጠይቁ እናገኛለን።
የህይወታችን አንድ አካል ሊሆን የተቃረበ የእጅ ስልክ ጉዳይ ዛሬም አነጋጋሪ ሆኖ ብቅ ብሏል። ህይወትን የማሳመሩን የመጥቀሙን ይሃል አደጋ ይኖረው ይሆን ወይ? ይልቁንም ደግሞ የአንጎል ካንሰር ያስነሳ ይሆን ወይ የሚለው ጥያቄ ድጋሚ መጥቷል። ዝርዝር ነገሮችን እናነሳለን። ዶክተር ዮናስ በጥቅሉን ጀምር። በርግጥ ሊያሳስበን ይገባ ይሆን?
ሊያሳስበን ይገባል በተለያዩ ምክንያቶች። ነገር ግን የአንጎል ካንሰር ያመጣል የሚለውን ለመደምደም የሚያስችል በቂ መረጃ የለም። ለምሳሌ ያክል ብዙ የካንሰር ጥናቶች ላንድማርክ ኦብዘርቬሽንስ እንደው ትልልቅ ትኩረት የሰጡት ሂሮሺማ እና ናጋሳኪ ቦምብ ከተደረገ በኋላ የአንጎል ካንሰር ወዲያውኑ 2-3 ዓመት በኋላ ሲያዩት ብዙ ለውጥ አልነበረውም። ግን ከ30-40 ዓመት በኋላ በጣም በከፍተኛ መጠን ነው የጨመረው የአንጎል ካንሰር። ይህም ያስረዳህ የአንጎል ካንሰር ከአንዳንድ የተለዩት በስተቀር በአብዛኛው ጊዜ ይፈጃል። ይሄ ራዲዮ ፍሪኩዌንሲው አንጎል ላይ ተጽዕኖ ካደረገ ካንሰርም ካመጣ ጊዜ ይፈጃል። ግን አንዳንድ በርግጥ አልፎ አልፎ ሪፖርቶች አሉ።
ቅርብ ጊዜ ትኩስ ዜና ላይ የመጣ አወዛጋቢ ይልቁንም በዩናይትድ ስቴትስ መንግስት የተጠና አንድ ጥናት የለም ጨርሶ መሰረት የለውም የሚል አለ። ምናልባትም እስከዛሬ ያለውን ምልከታ ሳያስቀይር አይቀርም የሚል ደግሞ በሌላ ወገን የሳይንስ ሰዎች የተከራከሩበት ያለው ከ2-3% የአንጎል ካንሰር የመጋለጥ እድል ከፍ ያደርጋል የሚል ሐሳብ መምጣቱ ነው።
በአይጦች ላይ የተደረገ ነው። የጥናቱን ጫፍ ለአድማጮች ለማስያዝ ለ9 ሰዓታት በቀን ከእጅ ስልክ ለሚመጣው የራዲዮ ፍሪኩዌንሲ እንዲጋለጡ ተደርገው 7 ቀናት ከሳምንቱ ከ2 እስከ 3 አመት በተከታታይ እነኚህ የአይጥ ዝርያዎች እንዲጋለጡ የተደረገበት ሁኔታ የጥናት የተሰራበትና ይሄን የተባለ ጥናት የማየት እድል ገጥሞት ይሆን ዶክተር ዮናስ?
ይሄ ብዙ በአይጦች ላይ ተጠናል ከራዲዮ ፍሪኩዌንሲ በሚመለከት ይሄኛው የትኛው እንደሆነ አላውቀውም። ነገር ግን በአይጦች ላይ የተደረገ ጥናት በእርግጥ አንዳንድ ምልክቶች አሉ። የተለያየ በሽታ አይጦች ላይ የማስታወስ ችግር፣ ሀሳብን ፈጥኖ ማካሄድ አለመቻል ችግር፣ የተለያዩ ነገሮች በአይጦች ላይ የታዩ አሉ። አይጥ ላይ ብቻ ሳይሆን ንቦችም ላይ እንደዚሁ የተለያዩ ጥናት ተደርጎ ብዙ አይነት ችግር እንደሚያመጣ ታይቷል። ግን ያው ዋናው ነገር እንግዲህ ይሄ ከአይጥ ወደ ሰው ጋር ለመውሰድ ግኝቱን እሱ እንግዲህ ጊዜ ይፈጃል። እሱ በሚመለከት ሙሉ ለሙሉ ማለት አይቻልም። ነገር ግን ምንም በማወላዳ መልክ ማስረጃ የታየው በተለይ ይሄ ሪፕሮዳክቲቭ ኦርጋንስ
የስነ ተዋልዶ አካላት
በተለይ ይሄ የወንድ የዘር ፍሬ እሱ ላይ ፍጥነቱንም ሆነ ቁጥሩን እንደሚቀንስ እሱ በቂ ማስረጃ አለ። ስለዚህ ነው አሁን አንዳንድ እኮ ማስጠንቀቂያዎች አሉ። ራቅ አድርገ በተለይ ኬስ ውስጥ ማድረግ አይገባም የሚላለ ደግሞ አንዳንድ ሪፖርቶች አሉ። ወጣቶች ምንም የካንሰር ጂን የሌላቸው የጡት ካንሰር ጂን የሌላቸው ነገር ግን በሰፊው ሪፖርት ሊሆነ አንድ የታወቀ ኬዝ አንዲት የ21 አመት ወጣት የቻይና ትውልድ የሆነች አሜሪካዊ ቴልፎኗን የጡት መያዣዋ ስር የማድረግ አመል አለ። እዛ ውስጥ አድርጋ እሱን ይዛ እያወራች ምን እያለች ትሄዳለች እና ከዛ በኋላ እንደዚሁ የጡት ካንሰር በእሷ ላይ ሊታይ ቻለ። እንደገና ሌላም እንደዚሁ የጡት ካንሰር በሌላ ሴት ላይ እንደዚህ ይታያል እና አንዳንድ እንዲህ የሚታዩ ነገሮች አሉ። ዋናው ትልቁ ጥናት የሚካሄደው ዩኒቨርሲቲ ኦፍ ፒትስበርግ ኤንቫይሮንመንታል ኦንኮሎጂ ሴንተር እነሱ ባደረጉት ጥናት ዘዴ አድርገዋል። ለምሳሌ ይሄ ሬዲዮ ፍሪኩዌንሲው በሚሰራጭበት ጊዜ አንተ ስልክ ይዘህ ስልኩ በሚሰራጭበት ጊዜ እንዴት አድርገው ያንን በቀለማት በቀይ በቢጫ በአረንጓዴ አድርገው ምን ያክል ድረስ ይሰራጫል የሚለውን ለማየት ይችላል። እና ይሄ ነው ከ20 አመት በላይ 30 አመት በላይ የሆናቸው ሰዎች ስልክ ይዘው በሚናገሩበት ጊዜ ራዲዮ ፍሪኩዌንሲው ጆሮና በግራ በኩል ካለ ሆነ የግራ አይን ነገር ግን 15 አመት በታች የሆኑት ህፃናት ስልክ ይዘው በሚያወሩ ጊዜ ይሄ ራዲዮ ፍሪኩዌንሲው በግራ በኩል ከሆነ ስልኩን ያዙት እስከ በቀኝ በኩል ያለውንም የፊት የአይን የአንጎል ክፍል እንደሚሸፍን ይሄ በተለያዩ ቀለማት አድርገው ነው ያጠኑትና ይሄ አንዱ የጥናቱን ዘዴ ማውጣቱ ነው። ይሄንን ያጠናን ብልሃት አውጥተዋል። ያንን የቀለም ዘዴ በመጠቀም ብዙ ማለት ከዛ በኋላ እንግዲህ ያው በርግጥ መጀመሪያ ግንኙነት ማሳየት አለበት። ከዛ በኋላ ለን ፈጠረ የሚለውን ለማሳየት ደግሞ ሌላ ጥናት ያስፈልጋል እና ብዙ አጠራጣሪ ነገሮች አሉ። ስለዚህ ቢያንስ ግን ሪፕሮዳክቲቭ ሄልዝ የወንድ ዘርን በሚመለከት ብዙ ማስረጃ አለ።
ወገብ አካባቢ መያዝ፣ ኪስ ውስጥ ማስቀመጥ፣ ረጅም ጊዜ አብሮት መሆንን የሚመለከቱ ናቸው እንጂ ስልኩን መጠቀሙ አይደለም አሁን እያሉ ነው ያሉት።
በተለይ ስልኩ ክፍት በሚሆንበት ጊዜ ለየታወሩ መልእክት ይልካል ስልኩ የት ነህ አለው እና ሁሌ መልእክት ይልካል ይቀበላል። ይሄ አልፎ አልፎ ብቅ ጥልቅ የሚሉ ራዲዮ ፍሪኩዌንሲ እነሱ ናቸው ለጤና መጥፎ የሚባሉት እንጂ ለምሳሌ ኮንቲኒየስ የሆነ ዌቭ እሱ ለህክምናም ይጠቀማሉ ኮንቲኒየስ ዌቭ። ይሄ ግን ብቅ ጥልቅ የሚል መልእክት ራዲዮ ፍሪኩዌንሲ ለና ጥሩ ላይሆን ይችላል። ስለዚህ ምንድን ነው የሚሉት ለምሳሌ ኪስ ውስጥ ማድረግ ካለበት አንድ ሰው ኤርፕሌን ሞድ ላይ ማድረግ አለባቸው። ምክንያቱም ከዚህ ከየታወሩ ጋራ ሺህ ጊዜ በሚቀባበልበት ጊዜ ስልኩ ያኔ ነው ፍሪኩዌንሲው አደገኛ ፍሪኩዌንሲ ሊሆን የሚችለው ነው። በነገራችን ላይ ሴልፎን ላይ እኮ ማስጠንቀቂያ አለ። ሴቲንግ ብትገባ ሉላ
ልክ ነው
ሴቲንግ ገብተህ ጀነራል የሚለው ከሄድ ከጀነራል ቀጥሎ አባውት የሚለው ጋር ሄድ
አሁን እሱ ጋር ያለሁት
ከዛ ስክሮል ዳውን ስታደርግ ሊጋል የሚላለ ከዛ መጨረሻ ላይ ራዲዮ ፍሪኩዌንሲ ኤክስፖዠር የሚለውን ስታይ እኮ አርቃችሁ አስቀምጡ የሚል ማስጠንቀቂያ አለ። ይሄ እኮ በደንብ አንዳንድ መረጃ ስላለ ነው።
ልክ ነው። 5 ሚሊሜትር ያህል ከወገብ አካባቢ ከሰውነት ራቅ ማድረግ አስፈላጊነትን ምን ያህል የኤሌክትሪክ ኃይል እንደሚያመነጭ ትክክለኛ አጠቃቀም በሆነ ጊዜ ችግር እንደማይፈጠር ገልጻል እንዳሉት እንዲህ ያሉ ብዙዎችን የሚመለከቱ ከ5 ቢሊዮን በላይ የዓለም ሕዝብ የእጅ ስልክ ተጠቃሚ የሆነበት ጉዳይ ሲነሳ ከባዶ ሽብር በተጨባጭ ወደሚታወቁት ነገሮች የትኞቹ በርግጥ ያሳስባሉ? ምን አይነት ተጨባጭ ጥንቃቄዎችስ ማድረግ ያስፈልጋል የሚለውን ለማሳየት ነውና ይሄ የሚባለው የራዲዮ ፍሪኩዌንሲ ወይም የራዲዮ ሞገድ ኃይል ምንድን ነው?
በሐኪሞን ይጠይቁ አዘውትረው ለአድማጮቻችን ገለጻና ልዩ ምክር የሚሰጡልንን ልዩ የአንጎል እና የነርቭ ሐኪሙን ዶክተር ዮናስ እንዳለገዳን እናመሰግናለን። ለምሽቱ ያለን ዝግጅት በዚሁ ተጠናቀቀ። ደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል።